ትምህርት ተማሪዎች በቅርቡ በከፍተኛ ትምህርት ተማሪዎችና የሱስ አማጭ ነገሮችን አጠቃቀም ላይ በተደረገ አንድ ጥናት እንደሚያሳየው ከከፍተኛ ትምህርት ተማሪዎች ውስጥ 73.7 የሚሆኑት ቢያንስ አንድ እንኳን ጫትን የመሳሰሉ ሱስ አማጭ ነገሮችን መጠቀማቸውን ነው።
አንድ ወር ድረስ ትቼ ነበረ የነሱስ ማለት ያው ወደ ቤተክርስቲያን እየሄድኩኝ እንትን ብዬ ነበረ፣ ግን ያው አልቻልኩም።
በሱስ አማጭ ነገሮች መጽሐፍ ከጻፉ ባለሙያ እንዲሁም ደግሞ ከወጣቶች ጋር በምሽቱ ውይይት ይኖረናል። እነሱን የተመለከተ ዘገባ አሰናድተናል። ይሁን እንጂ የምሽቱን አብይ ክፍል ደግሞ የሚወስደው በደቡብ አፍሪካ የሚገኙ ኢትዮጵያውያንና ኤርትራውያን ስደተኞችን ሁኔታ በተመለከተ በዛ እንቅስቃሴ ከሚያደርግ ማህበር ጋር የምናደርገው ውይይት ነው። የምሽቱን አብይ ክፍል ይይዛል ይሄ ውይይታችን። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? የአርብ ምሽት ሰኔ 10 2014 ዓ.ም የጋቢና ቤ መሰናዶውን እየመራው ኤደን ገረመው አብሬያችሁ ዘልቃለሁ። ንጉሱ ታምሬ የምስልና ድምጽ ምህንድስናውን ይከውንልናል። የአሜሪካ ድምጽ ባለሙያዎች ስቱዲዮ ባለሙያዎችም በሌሎች ነገሮች ያግዙናል። አሁን ወደ ውይይቱ እንሻገር። ኢትዮጵያውያን ባህር ተሻግረው በብዛት ከሚጓዙባቸው ሀገራት መካከል አንዷ ደቡብ አፍሪካ ናት። የተባበሩት መንግስታት ድርጅት የስነ ህዝብ ክፍል መዛግብት በ2020 በጎርጎሮሳውያኑ ዘመን ባወጣው የዓለም አቀፍ ፍልሰት መግለጫ ላይ በሀገሪቱ ውስጥ ያሉ መዝገብ የሚያውቃቸው ኢትዮጵያውያን ከ40 ሺ በላይ እንደሆኑ ይገልጻል። ይሁንና ይሄ ቁጥር ከዚህ በላይም ሊያቅብ እንደሚችል ጠቋሚ ነገሮች አሉ። ለመሆኑ በዚያ የሚኖሩ ኢትዮጵያውያን ህይወት ምን አይነት መልክ አለው? የኢትዮጵያውያን እንዲሁም ደግሞ ኤርትራውያን ህይወት ምን አይነት መልክ አለው? የሚያጋጥሟቸው ችግሮችና መፍትሄዎቻቸውስ ምንድናቸው? እኚህና ተያያዥ ጉዳዮችን ለመወያየት በደቡብ አፍሪካ ፕሪቶሪያ ከተማ የሀበሻ ማህበረሰብ ኢትዮጵያውያንና የኤርትራውያን ማህበረሰብ ሰብሳቢ የሆኑትን አቶ እስከዳር መልሰውን በቀጥታ የስልክ መስመር ላይ አግኝተናቸዋል። አቶ እስከዳር ጤና ይስጥልኝ፣ እንደምን አመሸ?
ጤና ይስጥልኝ፣ እንደምን አመሸ?
አቶ እስከዳር ጥሪያችንን አክብረህ ስለተገኘህ፣ ለዚህ ውይይት ስለተገኘህ እጅግ አብዝቼ አመሰግናለሁ። በአሜሪካ ድምጽ ስር በቀጥታ እንግዲህ ወደ ጥያቄዎቼ ነው የማመረው። እንግዲህ እጅግ ብዙ ኢትዮጵያውያንና ኤርትራውያን ወጣቶች የተሻለ ህይወትን ፍለጋ ወደ ተለያዩ ሀገራት ይጓዛሉ። ከነዚህ ከሚጓዙባቸው ሀገራትና መዳረሻዎች መካከል ደግሞ የደቡብ አፍሪካ ከተሞች ጆሃንስበርግ፣ ፕሪቶሪያ የመሳሰሉት ዋናዎቹና ቀደምቶቹ ናቸው። በዚህ የተነሳም በእነዚህ ሀገራት ውስጥ ሰፋ ያለ የሀበሻ ማህበረሰብ በዛ ይገኛል። እስቲ ለመገንዘብ ይረዳን ዘንድ እናንተ ወይም አንተ የወከልከው የሀበሻ ማህበረሰብ ምን አይነት እንቅስቃሴዎች አሉት? እንዴትስ ሊመሰረት ቻለ?
አመሰግናለሁ እንግዳ አድርጋችሁ ስለጋበዛችሁ። እኔም ሀበሻ ኮሚኒቲ የተመሰረተው በ2012 ፈረንጆች አቆጣጠር ነው። የኢትዮጵያውያንና ኤርትራውያን በፕሪቶሪያ የሚኖሩ የቢዝነስ ማህበሩ ማለት ነው የነበረባቸውን የዕለት ተዕለት ችግር ለመቅረፍ ብለው የመሰረቱት ነው። እነኛ ችግሮች ሁለት ነበሩ። አንደኛው እርስ በርስ የቢዝነስ ኮምፒቲሽን ነበረ። ሁለተኛው ደግሞ ከአሰሪዎቻቸው ወይም ከላንድሎርዶቻቸው ከአካባቢዎቻቸው የሚደርስባቸውን ጫና ለመቅረፍ ተብሎ የተመሰረተ ማህበር ነው። በደስ በሚል ሁኔታ በተመሰረተ በአንድ አመት ባልሞላ ጊዜ ውስጥ እነኛን ሁለቱንም ሰክሰስፉሊ አቺቭ ማድረግ ችሏል። ኮምፒቲሽኑንም አቮይድ ማድረግ እንዲሁም ደግሞ በህብረታችን ከአካራዎቻችን ደግሞ ጫና ይፈጠር የነበረውን ነገር ማስቆም ችለን እዚህ ሀገር ደግሞ ስንኖር እንዴት መኖር እንችላለን የሚለውን ሌላውን ስራ ደግሞ እየሰራንበት አሁን ያለ ነው ማለት ነው።
እንግዲህ ውይይታችን አብዛኛውን የሚያተኩረው በዛ እናንተ ስለምታደርጉት እንቅስቃሴ እንዲሁም ስላለው ተግዳሮት እና ስላስመዘገባችሁት ስኬት ነው። ግን ከዛ በፊት እንደው ለመገንዘብ ያህል ይረዳን ዘንድ አብዛኞቹ ስደተኞች ሀገር ጥለው ሲወጡ በህገወጥ መንገድ ወይም ደግሞ በተለያየ መንገድ በእግር ሁላ ተጉዞ ነው እዛ የሚደርሱትና ከኢትዮጵያ ለመነሳት ምክንያት ወይም ከኤርትራም ለመነሳት ምክንያት የሆነቸው ምክንያት ነገሮች ምንድን ናቸው? እስቲ አጠር አድርገው ቢጠቅሱልን።
ያ እንግዲህ በጣም ሰፊ ነው የሚሆነው። ምናልባት እንግዲህ ሁላችንም እንደምንገነዘበው እያንዳንዱ ሰው ስደትን ሲመርጥ አንደኛ የኢኮኖሚ ነፃነትን ፍለጋ ነው፣ ሁለተኛ ያለበት ሀገር የሰላም ማጣት ሊሆን ይችላል እና ብዙ ተያያዥ ነገሮች ናቸው። ምናልባት ብንወስድ አሁን ያለንባት የሀገራችን ሁኔታ የፖለቲካው ሊሆን ይችላል፣ የፍርሃት መጨመር ሊሆን ይችላል እና በጣም ብዙ ተያያዥ የሆኑ ነገሮች ናቸው ማህበረሰባችን ከሀገሩ ሊሰደድ ፎርስ የሚያደርገው ማለት ነው።
እንግዲህ ጥሩ ለመግለጽ እውነት ነው። ስደት የተጀመረው አሁን አይደለም፣ ላለፉት 20 ዓመታት ወይም 30 ዓመታትም ካልተሳሳትኩኝ በመጀመሩ ይታወቃል። ባለፉት ጥቂት የማይባሉ ዓመታት ወይም 10 ዓመታት ውስጥ ልዩነት አለ ወይ? የህዝብ የሚመጣው ሰው መጨመር ወይም ደግሞ ወደ ደቡብ አፍሪካ የሚገቡበት ያገባባቸው ሁኔታ ህገ ወጥና ህጋዊ የሚለውን በተመለከተስ ልዩነት አለ ወይ?
የአገባቡ ሁኔታ በ90% በላይ ማለት ሙሉ በሙሉ ማለት በሚቻል ሁኔታ በህገ ወጥ መንገድ ነው። በኬንያ፣ በታንዛኒያ፣ በሞዛምቢክ እንዲሁም በዚምባብዌ እያደረጉ የሚመጡት ማለት ነው እና ከፍተኛ የሆነ ጫበፊ እንደውም ደላሎቹ ያንን መንገድ የሚያመቻቹት ሰዎች መልካም ነገር ሰውን የሚያግዙ ነበሩ። አሁን ላይ ግን በጣም ከሚገባ በላይ ኮራፕት በመሆናቸው ብዙ ወገኖቻችን መንገድ ላይ እየቀሩ ያሉበት ሁኔታ ነው ያለው። እንደዛም ሆኖ ግን የጭማሪ ግን በጣም ያሳያል ያለፉበት።
በሀገሪቱ ውስጥ በዛው በደቡብ አፍሪካ ማለት ነው ከሚኖሩ ከሌሎች ማህበረሰቦችና ስደተኞች ጋር ሲነጻጸር የኢትዮጵያና የኤርትራ ማህበረሰብ ህይወት ምን ይመስላል? በብዛትስ የተሰማሩባቸው የስራ መስኮች ምን አይነት ናቸው? እና እያጋጠሟችሁ ያሉት ፈተናዎች ምንድን ናቸው?
አብዛኛው አበሻ ማህበረሰብ የተሰማርቶ ያለበት ሴክተር የንግዱ ማህበረሰብ የንግድ ሴክተር ላይ ነው። የልብስ ሸቀጣሸቀጥ እንዲሁም ሬስቶራንት ሴክተር ላይ ነው ብዛት እና ደግሞ የተጠራው ደግሞ ምኝ ሱቆች ላይ ተቀጥሮ የሚሰራ ነው። አንላይክ ሌሎቹ እንደ አጋጣሚ ሆኖ አበሻው ማህበረሰብ የልብሱና የሸቀጣሸቀጥ ውጪ እንደ ፓኪስታን አይነቶቹ ደግሞ ሴልፎን ነገር ላይ፣ ናይጄሪያው ወደ መኪና መሸጥ ላይ እንደዚህ የተከፋፈለ የሚመስል አይነት የአሰራር ሁኔታ ነው ያለው። የሚገጥሟቸው ችግሮችም ያው በአብዛኛው የአበሻው ማህበረሰብ የሚገጥመው ችግር የመኖሪያ ፍቃድን የተመሰረተ ነው። መኖሪያ ፍቃድ ላይ ነው። አሳይለም ሲከር ነው በሙሉ ያለው። የተወሰኑትን ብቻ እንደ ሪፊጂ የተቀበሏቸው አልተቀበሉት አለ። አሳይለም ሲከሩ ግን በማሳደስም እንዲሁም ደግሞ አንዳንድ ሰርቪሶችን ለማግኘት እስፔሻሊ አሁን የባንክ አክሰስ ማግኘት አይቻልም በአሳይለም ወረቀት ማለት ነው። ስለዚህ ቢዝነስ ላይ የተሰማራው ማህበረሰብ ከብር ጋር ስለሚንቀሳቀስ ኪሱ ውስጥ ከቶ እንዲሁም ቤት ውስጥ በማስቀመጥ ነው ካሹን የሚንቀሳቀሰው እና ያ ደግሞ ለወንጀለኞቹ ኢዚ ታርጌት ያደርገዋል። ኤኒታይም አበሻው ሲያልፍ በኪሱ ገንዘብ እንዳለ ስለሚያውቁ ያጠቁታል ማለት ነው እና ዘርፊያው፣ የመኖሪያ ፈቃድ ወረቀት ችግሩ ከአሉት ሰፊ ችግሮች ውስጥ ዋነኛውን የሚይዙት ናቸው።
እንግዲህ በደቡብ አፍሪካ በተለያዩ ጊዜያቶች ዜኖፎቢያ የተሰኘው ወይም ደግሞ የመጤዎችን ከሀገር ውጭ የመጡ ሰዎችን የመፍራት ስጋት በመፈጠሩ በተለያየ ጊዜ በእንደዚህ አይነት በስደት የገቡ ማህበረሰቦች ላይ ኢትዮጵያውያንና ኤርትራውያንን ጨምሮ የያዟቸው የንግድ ስራዎች ላይ ጥቃት ሲፈጸም በተደጋጋሚ አይተናል። ከዚህ አኳያ የእናንተ ማህበር አሁን ምን አይነት አላማዎችን ይዞ ነው እየተንቀሳቀሰ ያለው? ምንስ እየሰራችሁ ነው?
ያ ወንዳልሹ ነው ይሄ መጠጥል የሚለው አስተሳሰብ በብዙዎች ሰልጾ እንደውም ፍራችንን ወሰዱብን ኑሯችንን አከበዱብን እንዲሁም ደግሞ ህገወጥ የሆኑ ስደተኞች እዚህ ሀገር ላይ ዝርፊያን ወንጀልን በጣም እንዲሰፋ አድርገዋል የሚሉ አንዳንድ ቁጥራቸው ትንሽ የማይባል ወጣቶች እንደ ሙቭመንት ጀምረውም ነበር። አሁን በቅርብ ጊዜ እንደውም ኦፕሬሽን ጉዱላ የሚባል እዚህ በጆሃንስበርግ አካባቢ ያለ አንድ ሎኬሽን ላይ ሶቪየት የሚባል ቦታ ላይ ተነስቶ ነበር። በጣም ብዙ ወገኖቻችንን ከስራ ወደ ማፈናቀል ደረጃ ደርሶ ነበር። ስራችንን ወስደዋል። አንደኛ ህገወጥ የሆኑት ወንጀል ላይ የተሰማሩ እኛ ሴፍ እንዳንሆን አድርጎናል የሚል ሙቭመንት ጀምረው ከባድ ኪሳራ አድርሰዋል። በዛ ነገር ላይ እንግዲህ ሀበሻ ኮሚኒቲ እንደነበርኩሽ ከመጀመሪያው ጀምሮ ከተነሳበት አላማ ራሱን አመን በውስጣችን የነበረውን ችግር ከፈታን በኋላ ከአለው ማህበረሰብ ጋር እንዴት ነው መኖር የሚችለው ማህበረሰባችን እዚህ ያለው ሀበሻው ከደቡብ አፍሪካው ጋር እንዴት መኖር ይችላል? አሁን እዚህ መተን ጥሩ ስራ እየሰራን ተለውጠን ገንዘብ ወደ ሀገራችን ብቻ የምንልቅ አይነት ነገር ሳይሆን እዚህ የሰራነውን ለእነሱም ለሚያስፈልግ ፕሮጀክት ላይ እንደምንሳተፍ ለማሳየት ከጸጥታ አካላቶች ጋር ፖሊስ አለ፣ የዚህ ሀገር የሳውዝ አፍሪካ ፖሊስ የተለያዩ ፕሮጀክቶች አሏቸው። እነኛ ፕሮጀክቶች ላይ የቢዝነስ ማህበረሰብ እንደመሆናችን ገንዘባችን ለማህበረሰቡ ኮሌክት እያደረግን ኢንቨስት እያደረግን ለትምህርት ቤት ዩኒፎርሞች በመስጠት አንዳንድ ቦታዎች ላይ ደግሞ የተቸገሩ ምግብ በማቅረብ እንደዚህ ለማህበረሰቡ ውስጥ እየታየን እኛ አንደነቱ አብረናቸው ኢንቴግሬት አድርገን ለመኖር የምንጠር ሶሳይቲዎች መሆናችንን ለማሳየት እየጣርን ነው እያለን እስካሁን ማለት ነው።
መልካም ነው። ምክንያቱም ይሄ እንግዲህ ብዙ ጊዜ ሰዎች በሚሄዱበት ሀገር ላይ ጠቃሚ መሆንን እንጂ ተዋህዶ ከማህበረሰቡ ጋር የመኖር ወይም ደግሞ የማህበረሰቡን ባህል የማሳወቅ የራስንም የማሳወቅ ነገር አይፈጠርም እና የያዛችሁት መስመር መልካም ይመስለኛል። ከዛ በተረፈ ግን ይሄ አሁን የጀመራችሁት ሁኔታ ምን ያህል ተቀባይነት አግኝቷል?
እንግዲህ ያው እንደ ሀበሻ ኮሚኒቲ በፕሪቶሪያ ነው ውስን የሆነ እንቅስቃሴ ነው እናደርገው ፕሪቶሪያ ላይ ብቻ ማለት ነው። ፕሪቶሪያና ዙሪያው በሰክሰስፉል ነን ማለት ይችላሉ። በተወሰነ መንገድ እንደ አብነት ብጠቅስልሽ በጁላይ አንሬስት ነበረ የዚህ ሀገር የቀድሞ ፕሬዚዳንቱን በተመለከተ እስር ላይ ሲውሉ እነሱ ደጋፊዎች የእሱ ደጋፊዎች ከፍተኛ የሆነ ሪዮት አስነስተው ነበር። ረብሻ ነበር። በዛም የተነሳ በጣም ብዙ ንብረቶች ወድቀዋል ወደ ኳዙላታል። እዚሁ እኛ አካባቢ እንኳን ወደ 150 የሚሆኑ ሰዎች ወድመዋል። ኤምቢሳ የሚባል አካባቢ እንዲሁም አሚሎዲ የሚባል አካባቢ ብዙ ወገኖቻችን ተጎድተውብናል። ወደ ፕሪቶሪያ ላይ ሲመጣ ግን ያ ነገር ከመፈጠሩ በፊት ከሚመለከታቸው የጸጥታ አካላቶች ጋር በመሆንና የራሳችንን ጥበቃዎች አርምድ የሆኑ ጥበቃዎች በመቅጠር ሙሉ በሙሉ ማራባ ስታድ የሚባል ነው የኛ የቢዝነስ ኤሪያችን፣ እንዲሁም ሲቪዲዩ ላይ ያንን ኤሪያ ሙሉ በሙሉ አስጠብቀን ምንም አይነት አደጋ ሳይከሰት የጸጥታ አካላቶችን ድጋፍ ፕሮቴክትድ መሆን ይችለናል። እንዲሁም ደግሞ አትሪጅል የሚባል ቦታ ላይ ማህበረሰቡ ራሱ እዚያ አካባቢ ያለው ሀበሻው ማህበረሰብ ከህብረተሰቡ ጋር ባለው መልካም ሪሌሽንሽፕ ሌሎች ወጣቶች ተነስተው ንዝረት በሚሉ ሰዓት ነው ብለው ህብረተሰቡ ራሱ ሞሎችን ጋርድ ሲያደርግ የነበረበት ሁኔታ ውስጥ ታይተዋል አለን ነው። እነዚህ እንግዲህ ያው እንደ አብነት መጠቀስ የሚችሉ ህብረተሰቡ ጋር የተፈጠረው መልካም ግንኙነት ያመጡት ውጤቶች ናቸው።
መልካም። በአጠቃላይ የሀበሻው ማህበረሰብ በደቡብ አፍሪካ ያለበትን ሁኔታ ለማስተካከል ቅድም የጠቀሷቸውን እርሱ የጠቀሷቸው የመኖሪያ ፈቃድ፣ የጥገኝነት ጥያቄ፣ የአገልግሎትን ማግኘት ከተቋማት እንደ ባንክ ካሉ ተቋማት አገልግሎትን ማግኘትም እንዲስተካከል ያለበት ሁኔታ እንዲስተካከል በየዕለቱ ከሚያጋጥሟቸው ፈተናዎች እንዲላቀቁ መደረግ አለበት ይላሉ ከሁሉም ባለድርሻ አካላት።
ያው ለክ እንዳልሽው እንግዲህ ያው ይሄ አንድ ኮሚኒቲ ስራ ብቻ ላይሆን ይችላል። ሁሉም ባለድርሻ አካላቶች ኢንቮልቭ ሊያደርጉበት የሚገባና መቀረፍ ያለበት ነው። ዋንኛው ችግር ግን እንደ ተጠሻንችም የመኖር ፍቃዱ የፖሊሲ አፈጻጸም ችግር ነው። የዚህ ሀገር ፖሊሲ ለተቀምጧል አንድ ስደተኛ ከተወሰነ ጊዜ በኋላ ወረቀቱ አፕግሬድ እንዲያደርግ የሚል ማለት ነው። ግን በየቦታው ላይ ግን ቻሌንጅ ሲገጥመን ነው የምናየው። አሁን ትምህርት ቤት ልጆቻችን ማስመዝገብ ላይ ችግር አለብን። በጣም በጥሩ መንገድ ሰርቭ ያደረጉን የነበረው ሴክተር በሕክምና ላይ ነበር። አሁን እሱንም ገንዘብ እንድታመጡ የሚል እህቶቻችን ሆስፒታል ሲወልዱ ልጆቻቸውን ይዘው እንዳይወጡ ገንዘብ መክፈል አለባቸው እየተደረጉ ያሉበት ሁኔታ አለ። ልጆቻችን አስራሁለተኛ ክፍል ማትሪክ ለመቀመጥ አይዲ ሳይኖራቸው ይቀርና ብዙ ይንገላታሉ። ዩኒቨርሲቲን ገብተው በውጭ ከዩኒቨርሲቲ ከጨረሱ በኋላ እንዲሁ የመኖሪያ ፈቃድ ባለመኖር የተነሳ የሚፈልጉትን የተመረቁበትን ስራ እንዳያገኙ ሆነዋል። እና እነኚህ ተያያዥ የሚሆኑት ሁሉ የሚሄደው ወደ አንድ የመንግስት የአሰራር ሂደት የዲፓርትመንት ኦፍ ማስፌር አሰራሩ ማስተካከል ከቻለ ያንን ደግሞ ማድረግ የሚቻለው በምንድን ነው? የዩኤንኤችሲአር በተደጋጋሚ ስብሰባ አድርጋለን። ሌሎች የሁማን ራይት እንዲሁ እንዲያግዙን እናደርጋለን። አሁን የጠቀሱልሽ ችግሮች ሲከሰቱ ቀጥታ ይዘናቸው የምንሄደው ወደ ዩኤንኤችሲአር ወይ ሌሎች የሁማን ራይት ይዘናቸው እየሄድን የጽፈት ቤታችን በኩል እገዛ እንዲያገኙ የምናደርግበት ሁኔታ አለ። ግን ስር ነቀል ለውጥ እንዲመጣ የመንግስት ፖሊሲ ተሻሽሎ የነዚህ የሌሎች ሁማን ራይትና የዩኤንኤችሲአር ከፍተኛ የሆነ ጫና ፈጥረው ስደተኛው በሚገባው መንገድ ወረቀቱን ማግኘት ሲችል ወንጀሉን መቀነስ ይቻላል፣ በአግባቡ መኖር እንችላለን የሚል ተስፋ አለ።
በዛ ያለውን የኢትዮጵያ ኤምባሲስ ምን ያህል ቆንስላም ከሆነ ምን ያህል ያገዛችኋል? ከዚህ በተጨማሪም ደግሞ እንደው ለማጠቃለል ያህል አብረው አያይዘው ይመልሱልኝ ደስ የሚለኝ ነገር ይህንን በኢትዮጵያ ቅድም ያነሳነው ነገር አለ፣ የተሻለ ህይወት ፍለጋ ነው ስደቱ ወይም ደግሞ በስራ አጥነት ምክንያት ነው ፍልሰቱም ያለው እና ከዚህ በመነሳት ምን መደረግ አለበት፣ ከምንጩ ችግሩን ከምንጩ ለማድረቅ ምን መደረግ አለበት ይላሉ።
ያው እንግዲህ በኤምባሲ በኩል ብዙ እኛ እንደነበርኩሽ የሁለት ሀገራት ዜጎች እንደመሆናችን መጠን ከሃይማኖት፣ ከዘር፣ ከፖለቲካ ከመሳሰሉ ነገሮች ጋር ምንም አይነት ንክኪ ስለሌለን ብዙ ኢንቮልቭ አናደርግም። ግን ላልሽ ነገር አሁን ይሄ በህገ ወጥ የሚመጡትንም ሰዎች ማስቆም አንጻር እንደው መናገር የምፈልገው ምንድን ነው፣ ያው ብዙዎች እዚህ ከደረሱ በኋላ ሲነግሩን ብዙ እህት ወንድሞቻችን ባለፈውም ዜና ላይ እንዲህ ተነግሮ ነበረ፣ በኮንቴነር ውስጥ በቦቴ ውስጥ ታፍነው አየር አጥተው ሞተው የተገኙበት ሁኔታ አለ። በጣም እንግልት በሽታውም አለ እና ህብረተሰባችን ያውቅ የሚገባው ነገር ምንድን ነው፣ ኢዚሊ ሁሉ መንገድ ሁሉ ነገር አልጋ በአልጋ እንዳልሆነ እዛው በሀገራችን ያሉትን ሁኔታዎች ተጠቅመን የተሻለ ህይወት ለመፍጠር ብንጥር፣ እንዲሁም ደግሞ በተለያዩ ሀገራት አህጉራት ያለን ሀበሾች ሀገራችን ላይ የተቻለ ኦፖርቹኒቲ ክሬት በማድረግ ወጣቱ ውጭውን እንዳያስብ ማድረግ የሚችል እንዲሁም ደግሞ የመንግስት አካላቶች እንግዲህ ያው ፓስፖርትን ከመስጠት አንጻር ጀምሮ ለወጣቶች ላይ ሪስትሪክሽን ማድረግ የሚቻል ቢሆን ያ ነገር የሚያግዝ ይመስለኛል። ሌላው ደግሞ እዚህ እኛ ጋር የተለያዩ የሚዲያ ተቋማት አሉ። የእኛ ሰው ሚዲያ የሚባል አለ፣ የዩናይትድ ሚዲያ ሀውስ አለ፣ እንዲሁም ደግሞ የኢትዮ ሳውዝ ሚዲያ የሚባላሉ። እነሱ የተለያየ ጊዜ ህብረተሰቡን አዌር የማድረግ ስራ ይሰራሉ። ያን ነገር አጠናክረን መስራት ከተቻለ በተወሰነ መንገድ መቀነስ የምንችል ይመስለኛል ብዬ አምናለሁ። ጥያቄሽን ከመለስ
አዎ፣ በትክክል ተመልሷል። እጅግ አብዝቼ ነው ማመሰግነው። አቶ እስከዳር መልሰው በደቡብ አፍሪካ ፕሪቶሪያ የሀበሻ ማህበረሰብ ሰብሳቢ፣ ከአሜሪካ ድምጽ ጋር ለነበረት ቆይታ ጥረችና አክብሮ ስለተገኙ እናመሰግናለን። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። የመጀመሪያውና አብይ ክፍሉን የያዘው ውይይታችንን ፈጽመን ወደ ሁለተኛው እንቀጥላለን። ወጣትነትን ከሚፈትኑ ችግሮች መካከል አንዱ ሱሰኝነት ነው። በተለያዩ መልኮች የሚገለጸው ሱሰኝነት ከወጣቶች ባሻገር ታዳጊዎችም ጭምር ሲዘፈቁበት እየታየ ነው። አንድ መንግስታዊ ያልሆነ ድርጅት ግን ሱሰኝነትን ከኢትዮጵያ ለማጥፋት እንቀሳቀሳለሁ ብሏል። የድርጅቱ መስራች ዶክተር ጃራ ይሰኛሉ። በሱሰኝነት ዙሪያ የተለያዩ መጽሐፍትን ያሳተሙ ሲሆን ህዝባዊና መንግስታዊ አደረጃጀቶችን ተጠቅመው ሀገር አቀፍ ጸረ ሱሰኝነት ንቅናቄ ለማካሄድ በመላው ሀገሪቱ ሚሊዮኖችን ከሱስ ነጻ የማድረግ ውጥን አላቸው። አዲስ ቸኮል እሳቸውን አነጋግሮ ተከታዩን ዘገባ አድርሷል።
በአሁኑ ወቅት በቀዳሚነት ከሚጠቀሱ የወጣቶች ችግሮች አንዱ የሱስ ተጋላጭነት ነው። ወጣት ኤፍሬም ብሩ ተወልዶ ያደገው አዲስ አበባ ኳስ ሜዳ አካባቢ ሲሆን ወጣትነቱ ግን በተለያዩ ሱሶች የተተበተበ ነው።
ምን ሱስ አለበት?
እኔ ጫት፣ ሲጃራና መጠጥ ሶስቱ ናቸው።
ሱስ ምን ያህል እየጎዳኝ ነው ብለህ ታስባለህ? ማለት ወደ ሁለት ብሎ ታሮ ነው ወይስ አቅም በላይ ሆኖ ማቆም ስላልቻልክ ነው ያደረገ?
አዎ፣ አቅም በላይና እንደገና ደግሞ ጊዜ እንደ ማሳለፊያ ነው። ያው ከኢኮኖሚም ከምንም ባዶ ነው የሚያደርገው። በዚህ ላይ ስራ ከሌለ ደግሞ ያንሱስ እንትን ለማድረግ ትሯሯጣለህ፣ የሌለ ነገር ውስጥ ትገባል።
ደሳለኝ አብርሃምም ልጅነቱን በሀገር ሶማሊያና በድንበር ከተማዋ አይሻ ያሳለፈ አሁን ግን ሮንድ ሬዷ ላይ ያደረገ ወጣት ነው። እሱም እንዲሁ የተለያዩ ሱሶች ሰለባ ነው።
ጫትና ሲጋራ፣ መጠጥ አንድ እስከ አንድ ወር ድረስ ትቼ ነበረ። ያን ሱስ ማለት ያው ወደ ቤተክርስቲያን እየሄድኩኝ እንትን ብዬ ነበረ፣ ግን ያው አልቻልኩም።
ይህ መሰሉ ችግር ሀገር አቀፍ መልክ ያለው ነው የሚሉት ዶክተር ጃራ ሰማ ለዚህም ሀገር አቀፍ ምላሽ እንዲሰጥ እየሰራው ነው ይላሉ። ኢትዮ ከሱስ የነጻ ትውልድ የተባለ ድርጅት መስርተው እየተንቀሳቀሱ ናቸው።
ጃራ ሰማ እባላለሁ። ኢትዮ ከሱስ የነጻ ትውልድ በጎ አድራጎት መስራች። አላማው ሰዎች ወደ ሱስ እንዳይገቡ፣ ገብተው ከሆነ ከሱስ ውስጥ እንዲወጡ፣ ወጥተው ከሆነ እንዳይመለሱበት የሚያደርግ ነው። ሙሉ በሙሉ ግቡ ኢትዮጵያ ከሱስ ትነጻለች። ቱሉ ከሱስ ይነጣ ከዚህ ነጻ ትውልድ በኢትዮጵያ ይመጣል። ይሄ ራዕይን እየተንቀሳቀስኩ ነው። ዋናው ስራው አሁን እንደነገርኩ ሰዎች ወደ ሱስ እንዳይገቡ ነው። የገቡትም መውጣት አለባቸው፣ የወጡትም ዳግም እንዳይመለሱበት ስራዎች መሰራት አለባቸው ብዬ ብሎ የሚሰራ ኢኒሼቲቭ እና በጎ አድራጎት ነው ማለት ነው።
ይህን የመሰለ ሰፊ እቅድ ይዘው የተነሱ ዶክተር ጃራ አላማቸውን ለማሳካት ሶስት መንገዶችን እንደሚጠቀሙ ይገልጻሉ።
ሶስት አይነት አካሄዶች ይጠይቃል ይሄ። አንደኛ መከላከሉ ላይ መስራት ይፈልጋል። መከላከል ደግሞ ስትሰራ ግንዛቤ ማስጨበጥ፣ መድረኮችን ዛሬ እንዳየው መጠቀም፣ ባለድርሻ አካላትን መቀስቀስ፣ መነቅነቅና ማስተባበር ይጠይቃል። ይህ በብዙ መልኩ ነው የምንሰራ። በሚዲያ እንሰራለን፣ በሶሻል ሚዲያ ከእናንተ ጋር እንዲህ እንሰራለን፣ ከመድረኮች እንጠቀማለን፣ ስልጠናዎች እንሰጣለን፣ የተለያዩ አካሄዶች፣ ወጣቶችን እናሳተፋለን። ከሱስ የወጡ ልጆችን መልሶ ደግሞ እንዲያሰለጥኑ ራሳቸውን በተግባር ገልጾ እኔ እንደዚህ ነበርኩ እያሉ ሞዴል እንዲሆኑ ያን በማድረግ የሚቀጥል የግንዛቤ ማስጨበጫ ማዕቀፍ የመከላከሉ ፓርት ወይ ክፍል ማለት ነው። ሁለተኛው ሱስ ውስጥ የገቡ ሰዎችን ከዛ ውስጥ ማውጣት። ሱስ ውስጥ የገቡ ሰዎች በቃኝ ካለ፣ እጅ ከሰጠና በፍቃደኝነት ስለሆነ ከዛ ውስጥ እወጣለሁ ካለ፣ ከዛ ውስጥ የሚወጡበትን የሕክምና ስልት መዘርጋት። በዚህ የሕክምና ስልት እስካሁን ራሱ የተሳካልን ብዙ አሉ። ሶስት ዓመቴ ነው ከጀመርኩ፣ ብዙ አሉ የተሳኩ እነዛን። ምክንያቱም በምክር የምክክር ሕክምና አለ። የራሱ ደግሞ በመድኃኒት እገዛ ተደርጎ ደግሞ ከዛ ውስጥ እንዲወጡ እገዛ ተደርጎ የሚወጡ አሉ። እነዚህ የህክምና ስልቶች ቴራፒ ይባላል። ህክምናን የማከምና ከዛ ውስጥ የማውጣቱን ስራ መስራት እጅ ለሰጠ ሰው። ሶስተኛው ወደ ሱስ እንዳይመለሱ ማለት ማገገም፣ ግርሻ እንዳይመጣ። አብዛኛውን ጊዜ አይተቆደ ከሱስ ይወጣሉ ከሆነ ወራት በኋላ ከሆነ ጊዜያት በኋላ በራሱም ሰው አግዞትን በህክምና ወስዶ ይሁን ከወጣ በኋላ እንደገና ይመለሳል። ይህ እንዳይሆን ፈውስን አስቀጥሎ በውስጥ አስጥብቆ እንዲቀጥል ቀጣይነት አለው የፈውስ ሂደት ውስጥ እንዲገባ ለማድረግ ደግሞ ከኢኮኖሚ ጋር ማስተሳሰር፣ ከስራ ጋር ማስተሳሰር፣ ውሎዎችን፣ የህይወት ክህሎቶችን መቀየር፣ ሙሉ በሙሉ እኔነት ስሜት ተሰምቶት እኔ ሰው ነኝ የሚል ስሜት ተሰምቶት የራሱን ሰብአዊ ክብሩን ጠብቆ ለቀጣዩ ትውልድ የሚሰራ ትውልድ እንዲሆን መስራት ነው።
ወጣት ኤፍሬምና ወጣት ቢኒያም ከሱስ ሊያገግሙ የሚችሉባቸው ማዕከላት በአቅራቢያቸው ቢኖሩ እቶ ከሱስ ነጻ ለመሆን እንደሚፈልጉ ይገልጻሉ።
ለምሳሌ ማለት ነው
ገባለሁ።
ይሁንና አሁን ሰዎች ከሱስ ነጻ እንዲሆኑ ሕክምና የሚሰጥባቸው ተቋማት ውስን መሆናቸውን እንደ ትልቅ ክፍተት ያዩታል ዶክተር ጃራ።
ትልቁ ነገር እሱ ነው። አንደኛ በቂም አይደለም፣ ያሉበትም አንድ በአንድ አካባቢ ነው። ገጠርም በአካባቢ አታገኝም፣ ያለውም ከተማ ውስጥ ነው። በብዛት አዲስ አበባ አካባቢ ነው የምታገኘው። በግል ጥቂት ነው፣ በመንግስትም ጥቂት ነው። በቂ አይደለም። ከጥቃቱ አንጻር ከጉዳቱ አንጻር ስታይ በቂ አይደለም። ሱስ በሽታ ነው ብለናል። በሽታ ደግሞ የምንከላከል የምናክም ነው። ከዛ አንጻር በቂ አይደሉም የሚል ብቻ ሳይሆን የልብ ሊያስብሎ እስኪቻል ድረስ ነው ያስብል እስኪቻል ድረስ ነው ያለ ነው። ለምን ብት የተወሰኑ ናቸው? በመንግስት ብት የተወሰኑ ነው። ዘውዲቱ ጳውሎስ አማኑኤል ና የካው የተከበታል እነሱ ናቸው። አሁን ከዛ ውጭ በግል ደረጃ ግን ምንድን ነው ብለን ውሰደው። በግል ደረጃ ይሄ ነገር ብር ላለው ና ኢኮኖሚ ላለው ነው እንጂ የሚታከመው አብዛኛው ቆሶስ ውስጥ የገባ የወደቀ ሰው ብር ራሱም የለም። እንኳን ብር ሊኖረው አይደለም ራሱም የለም። ከፋዞ ደዞ የወደቀ ሰው ነው።
ዶክተር ጃራ በስልጠና በኩል ሰፊ ስራቸውንና ወደፊትም እንደሚሰሩ ይገልጻሉ። እስካሁን በሁለት ቋንቋዎች ሶስተኝነትን በመከላከል ዙሪያ መጽሐፍን ያሳተሙት ዶክተር ጃራ በሌሎች ቋንቋዎች ተርጉሙ ማሳተም ለሚፈልጉም ፈቃደኛ እንደሆኑ ይገልጻሉ። ስላሳተሟቸው መጽሐፍትም አዎንታዊ ግብረ መልሶችን እያገኙ ናቸው።
ልጆችን በሚመለከት ከራሴ ልምድ ነው ተነስቼ እንትን ማለት የምፈልገው። የወንድ ልጆች እናት ነኝ፣ ሶስት ወንድ ልጆች አሉኝ። በዚህ አጋጣሚ ዶክተር ጃራ መጽሐፍህን አምና በስጦታ ስታለግስ ከደረሰኝ ሰዎች አንዷ ነኝ። የአንደኛ ዓመት አዳማ ዩኒቨርሲቲ ልጄ ዘንድሮ ሲገባ ስንቅ አድርጌ የተሰጠሁት ነገር መካከል ያንተ መጽሐፍ ነው አስይዤ የላኩት። ለምስ ነገሮች ተቃረቅ እንዳይሆን ማለት ነው።
ከማስተማሩ ስራ ጎን ለጎን ሶስተኝነትን ለመከላከል ግን በዋናነት በሀገሪቱ ያሉ መንግስታዊና ህዝባዊ አደረጃጀቶችን በማስተባበር ሀገር አቀፍ ሰፊ ንቅናቄ መቀጣጠል አለበት ባይ ናቸው። ለዚህም በጅምር ደረጃ የተወሰኑ የመንግስት ተቋማት ተስፋ ሰጪ ጅምሮችን እያሳዩ ናቸው ይላሉ ዶክተር ጃራ።
ምንድነው መሆን አለበት? ቅድም ለዚህ ነው በአገር ደረጃ ከፍ ያለ በዚህ ደረጃ ላይ መደራጀት ያለበት እና ይህን ሁሉ ህዝብ ሊያቅፍ የሚችል ህዝባዊ ተቋም መቋቋም አለበት። ህዝባዊ ተቋም መመቃል እድሩም እቁቡም ሁሉም አንድ ላይ እምነት ተቋማትን በጋራ ሰብስቦ በአገር ደረጃ ያንን ማምጣት አለብን። እንግዲህ በአገር ደረጃ አሁን ለጠየቀው በከተማ ደረጃ ይቋቋማል፣ በፌዴራል ደረጃ በየክልሎች ደግሞ በተናበበ መልኩ ይቋቋማል። ሪፈራል ሊንኬጆች ይመጣሉ። ለነዛን የሚያንቀሳቅሱ ሎጂስቲኮች፣ እነዛን የሚደግፉ አቅቦተ በሙሉ እንዲመጡ ይደረጋሉ። በዛ ልክ እንሄድበታለን ብዬ እየሄድኩበት ነው።
በህይወት ዘመናቸው ከሶስት የነጻ ትውልድ ማየት እንደሚፈልጉ የምናገሩ ዶክተር ጃራ ምኞታቸው የተለጠጠ ቢመስልም እሳቸው ግን ይሳካል ባይ ናቸው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የአርብ ምሽት የጋቢና ቤ መሰናዶ ነው እየተከታተላችሁ ያላችሁት። ፌራሪ ጎልድ ሌዲ ላቭ የተሰኘ ዘፈኗን ታሰማናለች። ሙዚቃ ነው የምጋብዘው። Around without a clue, just trying to have fun. I never thought I'd meet someone like you, yeah. But then you came from out of nowhere and caught me with your stare. And now my carefree days are through, yeah. And I can't sleep at night without you by my side. And I don't wanna go if you're not along for the ride. I used to be so free, but now my hands are tied. And I don't want you to let me go. ፌራሪ ጎልድ ዋስር ሌዲ ላቭ የተሰኘውን የሬጌ ሙዚቃውን ነበር የሰማ ነው። የአርብ ምሽት የጋቢና ቤ መሰናዶ እዚህ ላይ ተጠናቀቀ። ሳስተናግዳቸው ምሽት ኤደን ገረመው፣ በምስልና ድምፅ ምህንድስናው ንጉሱ ታምሬ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነበር። አስተያየት ጥያቄዎቻችሁን በፌስቡክ ገጻችን ቪኦኤ አማርኛ ላይ አድርሱን። ሰላም ጤና ስጥልን። ደህና ደሩ።